Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. ቫቲካን ራዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ9650 ኪሎ ሄርትስ ወይም በ31 ሜትር ባንድ ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ11625 ኪሎ ሄርትስ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ የቅድስት መንበር ዜናዎችንና የተለያዩ ዓለማዊ መረጃዎችን ይዞ ይቀርባል። አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ወርሃ ጥር 26 ቀን ሮቦ 2009 ዓመተ ምህረት የዛሬ ዝግጅታችን አሁን ይጀምራል።
ርዕሰ ሊቃነ ጳጳሳት ፍራንቸስኮ በትላንትና ዕለት ማለትም በጥር 26 2009 ዓመተ ምህረት የተከበረውንና በሙሴ ሕግ መሰረት የመንጻት ሥርዓት የሚፈጸምለት በደረሰ ጊዜ እናቱ ማርያምና ዮሴፍ ሕፃኑን ኢየሱስን ለእግዚአብሔር ለማቅረብ ወደ ኢየሩሳሌም ይዘውት የሄዱበት ቀን የሚዘከርበትን በዓል ምክንያት በማድረግና በዕለቱም በተመሳሳይ መልኩ የተከበረውን 21ኛውን ዓለም አቀፍ የመናንያን ቀንን አስመልክተው ቅዱስነታቸው በቅዱስ ጴጥሮስ ባዚሊካ መሥዋዕተ ቅዳሴ ማሳረጋቸው ተገለጸ። በዕለቱም ዓለም አቀፍ የመናንያን ቀን የተከበረ መሆኑ የተገለጸ ሲሆን ይህም በዓል በዓለም ዙሪያ በሚገኙ የካቶሊክ አብያተ ክርስቲያናት ሁሉ ሕይወታቸውን ለእግዚአብሔር አገልግሎት ለየት ባለ ሁኔታ በንጽህና በደህንነትና በታዛዥነት ለመኖር ቃል በመግባት ሕይወታቸውን መስዋዕት ላደረጉ ሰዎች ሁሉ በሕይወታቸው ጽናት ይኖራቸው ዘንድ እግዚአብሔር ይረዳቸው ዘንድ ጸሎት መደረጉም ታውቋል። ይህ ዓለም አቀፍ የመናንያን ቀን እንደ ጎርጎሮሳውያኑ የቀን አቆጣጠር በ1997 በጊዜው ርዕሰ ሊቃነ ጳጳሳት በነበሩ በዮሐንስ ጳውሎስ ሁለተኛ አነሳሽነት መከበር እንደ ጀመረ የታወቀ ሲሆን በትላንትና ዕለት የተከበረው 21ኛው የመናንያን ቀን እንደ ነበረም ለመረዳት ተችሏል። የዚህ ዓለም አቀፍ የመናንያን ቀን ሥርዓት አምልኮ የሚከበረው በሙሴ ሕግ መሠረት የመንጻት ሥርዓት በደረሰ ጊዜ ሕፃኑ ኢየሱስን እናቱ ማርያምና ዮሴፍ በብሉይ ኪዳን ሕግ መሠረት ለእግዚአብሔር ለማቅረብ ወደ ኢየሩሳሌም ይዘውት የሄዱበት ዕለት ጋር መሳ ለመሳ የሚከበር በዓል መሆኑ የተገለጸ ሲሆን በተመሳሳይም የሻማ መባረክ ሥነ ሥርዓት ከተፈጸመ በኋላ በውደት ወደ ቤተ ክርስቲያን በመግባት መሥዋዕተ ቅዳሴ የሚደረግበት በዓል ጭምር መሆኑም ይታወቃል። በሥርዓተ አምልኮ መግቢያ ላይ የሚደረገው የሻማ መባረክ ሥነ ሥርዓት የሚያመለክተው ኢየሱስ የዓለም ብርሃን መሆኑን በማሳያነት ለማቅረብ እንደሆነ የተገለጸ ሲሆን በተጨማሪም ወንድና ሴት መናንያን ይህንን የክርስቶስ ብርሃንን በዓለም ውስጥ ለማሰራጨት መጠራታቸውን ለመዘከር እንደሆነም ተገልጿል። ቅዱስነታቸው በዕለቱ በእሳቸው መሪነት ተካሂደው በነበረው መሥዋዕተ ቅዳሴ ላይ ያሰሙት ስብከት ሕይወቱን ለእግዚአብሔር የሰጠ ጻድቅ ሰው የነበረው እንዲሁም የእስራኤልን የመዳን ተስፋ ይጠባበቅ የነበረ መንፈስ ቅዱስም በእርሱ ላይ ያደረ ስምዖን የሚባለው ሰውና ከአሰር ነገድ የሆነችው የፋኑኤል ልጅ ሐና የምትባል አንዲት ነቢት እነዚህ ሁለት ጻድቅ ሰዎች ሕፃኑን ኢየሱስን ባዩት ጊዜ ባቀረቡት የተስፋ መዝሙር ጭብጥ ዙሪያ ያጠነጠነ እንደነበረም ታውቋል። ክብራትና ክብራን አድማጮቻችን፣ ቅዱስ አባታችን ፍራንቸስኮ በዕለቱ ያሰሙትን ስብከት እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ፣
Quando i genitori di Gesù portarono il bambino per adempiere le prescrizioni della legge, Simeone, mosso dallo Spirito, prende in braccio il bambino e comincia un canto di benedizione e di lode.
የኢየሱስ ወላጆች በሕግ የተጻፈው ሁሉ ይፈጸም ዘንድ ወደ ቤተ መቅደስ በወሰዱትም ወቅት ስምዖን የሚባል ሰው በመንፈስ ቅዱስ ተሞልቶ ልክ በሉቃስ ወንጌል በምዕራፍ 2 ከቁጥር 22 እስከ 40 ላይ እንደተጻፈው ሕፃኑን ኢየሱስን አቅፎ ማዳንህን በዓይኖቼ አይቻለሁ፣ እርሱም በሕዝቦቹ ሁሉ ፊት ያዘጋጀኸው እርሱ ለአረማውያን እውነትን የሚገልጥ ብርሃን ይሆናል፣ ለሕዝብህም ለእስራኤል ክብር ነው በማለት እግዚአብሔርን አመስግኗል። ስምዖን ኢየሱስን በዓይኖቹ ብቻ ሳይሆን ያየው ለብዙ ጊዜ በተስፋ ሲጠባበቅ የነበረውን ሕፃኑን ኢየሱስን በእጆቹ አቅፎ ይዞም ነበር። ይህም በታላቅ ደስታ እንዲሞላ አድርጎትም ነበር። እግዚአብሔር በሕዝቦቹ መካከል ለማደር በመምጣቱ የተነሣ ልቡ በደስታ ተሞልቶ ነበር። የእርሱም በሥጋ በሕዝቦቹ መካከል መገኘቱም ተሰምቶት ነበር። የዛሬው ሥርዓት አምልኮ እንደሚያስረዳን ኢየሱስ ከተወለደ ከአርባ ቀን በኋላ በሙሴ ሕግ የተጻፈውን ለመፈጸም ብቻ ሳይሆን ወደ ቤተ መቅደስ የተወሰደው በእርግጠኛነት ተወዳጅ የሆኑ ሕዝቦቹን ለመገናኘት ፈልጎ ነው። ይህም ግንኙነት እግዚአብሔር ከሕዝቦቹ ጋር በመገናኘቱ የተነሣ የመጣውን ደስታና ተስፋን የሚያድስ ነው። ስምዖን ያቀረበው የውዳሴ መዝሙር አማኞች ሁሉ በሕይወታቸው ማብቂያ ጊዜያት ሁሉ በእውነት በእግዚአብሔር ተስፋ ማድረግ መቼም ቢሆን የማያሳፍር መሆኑን እንዲረዱት ያደርጋል። እግዚአብሔር መቼም ቢሆን አያታልለንም። ስምዖንና ሐና በስተርጅናቸው ውጤታማ ሆኑ። ውጤታማ መሆናቸውንም በመዝሙር በደስታ ዘምረው አረጋግጠዋል። ጌታ የገባውን ቃል የሚጠብቅ በመሆኑ ሕይወታችንን በተስፋ መኖር ጠቃሚ ነው። ኢየሱስ ራሱ ከጊዜ በኋላ በናዝሬት በምኵራብ ውስጥ ይህንን ተስፋ ያብራራል። የታመሙትን፣ እስረኞችን፣ ብቻቸውን የቀሩትን አረጋውያንን፣ ለኀጢአተኞችና ድሃ ለሆኑ ሰዎች ሁሉ ይህንን ተመሳሳይ የተስፋ መዝሙር እንዲዘምሩ ይጋብዛል። ኢየሱስ ከእኛ ጋር ነው። ኢየሱስ ከእነርሱም ጋርም ነው። እኛ ይህንን የተስፋ መዝሙር ከአረጋውያን ወርሰናል። የዚህም ሂደት አካል እንድንሆንም አድርገውናል። በፊቶቻቸው ላይ በሕይወታቸው ውስጥም ዕለታዊ በሆነ መሥዋዕትነት ሳይቀር ይህ ምስጋና ከእነርሱ ጋር እንዴት እንደነበረ ማየት ይቻላል። እኛ የቀድሞ አባቶቻችን ወንድሞቻችንንና እህቶቻችንን ያላሳፈረ ሕልም ወራሾች ነን። እኛም ከእኛ በፊት ያለፉ ሰዎች ቃል ወራሾች ነን። እኛም እንደ እነርሱ እግዚአብሔር አያታልለንም፣ በእርሱ ተስፋ ማድረግ አያሳፍርም ብለን ልንዘምር ይገባል። አምላክ ሰዎችን ለመገናኘት ይመጣል። እኛም ከኢዩኤል ትንቢት በመነሳትና ይህንን ትንቢት የራሳችን በማድረግ ሥጋ በለበሰው ሰው ሁሉ ላይ መንፈሴን አፈሳለሁ፣ ወንዶችና ሴቶች ሽማግሌዎቻችሁም ሕልም ያልማሉ፣ ትንቢት ይናገራሉ፣ ጎበዞቻቸውም ራእይ ያያሉ ብለን ልንዘምር ይገባል። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28።
Torniamo al brano evangelico e contempliamo nuovamente la scena. Ciò che ha suscitato il canto di lode in Simeone e Anna non è stato di certo il guardare se stessi.
እስቲ ወደ ዛሬ የወንጌል ክፍል በመመለስ አንድ ጊዜ ይህንን ሁኔታ በማሰላሰል እንመልከት። በእርግጥም የስምዖንና የሐና መዝሙር በራስ ወዳድነት ወይም የግል ሁኔታዎቻቸው ትንተናና የግምገማ ፍሬም አልነበረም። እነርሱም በግል ሕይወቶቻቸው ውስጥ መጥፎ ነገሮች ሊከሰቱ ይችላሉ የሚል ስጋት አድሮባቸው ሳይሆን ነገር ግን በአንጻሩ በውስጣቸው የነበረ ስሜት ወደ ውጭ ገንፍለው በመውጣቱ የተነሳ የዘመሩት መዝሙር ነው። እነርሱ የዘመሩት መዝሙር ከተስፋ የተወለደ መዝሙር ነው። ይህም ተስፋ እስከ እርጅናቸው ወቅት ድረስ አብረዋቸው የዘለቀ ተስፋ ነው። የዚህ ተስፋቸው ሽልማት ኢየሱስን መገናኘት ነበር። ማርያም ስምዖን ሕፃኑን ኢየሱስን እንዲያቅፍ በፈቀደችበት ወቅት አዛውንቱ ስምዖን ሕልሙን መዘመር ጀመረ። እርሷ ኢየሱስን በሕዝቡ መካከል በምታኖርባቸው ጊዜያት ሁሉ ሕዝቡ ደስታን ይጎናጸፋል። በዚህም መንገድ ብቻ ነው እኛ ደስታንና ተስፋን መጎናጸፍ የምንችለው። ኢየሱስ በሚገባ ቦታ በሕዝቡ መካከል ሲኖር ብቻ ነው የእኛ የመኖር ጉጉት ሊዳብር የሚችለው።
ሜተር ጄሱ ኢሜዞ አል ሱ ፖፖሎ ሲግኒፊካ አቬሬ ኡን ኩዌሬ ኮንቴምፕላቲቮ capace di riconoscere come Dio cammina per le strade delle nostre città, dei nostri paesi, dei nostri quartieri.
ኢየሱስ በሕዝቡ መካከል ማኖር ማለት እግዚአብሔር እንዴት በከተሞቻችን መንገድ ላይና በጎረቤቶቻችን መካከል እንዴት እየተመላለሰ እንደሚገኝ በልባችን ማሰላሰል ማለት ነው። ኢየሱስ በሕዝቡ መካከል ማኖር ማለት የወንድሞቻችንንና የእህቶቻችንን መስቀል መሸከም ማለት ነው። ኢየሱስን በሕዝቡ መካከል ማኖር ማለት ፈውስን በመሻት እያለቀሰ ለሚገኘው ዓለማችን ቁስል መንካት ማለት ነው። ይህም የኢየሱስን ቁስል እንደ መንካት ይቆጠራል። ራሳችንን ከኢየሱስ ጋር በሕዝቡ መካከል እናኖር። ራሳችንን እንደ ሃይማኖት ጉዳዮች ተሟጋች አድርገን ሳይሆን፣ ነገር ግን በቀጣይነት ይቅርታን የሚያደርግልን በጥምቀት የተዋጀን ይህንንም ቅዱስ ቅባትና የእግዚአብሔር መጽናናትን ከሁሉም ጋር መካፈል ይኖርብናል። ይህንንም መንገድ የምንከተል ከሆንን በጣም ጥሩ ነው። በጣም ነጻና በተስፋ የተሞላንም እንሆናለን። ከራሳችን በመውጣት ሌሎችን መቀላቀል ለራሳችን ብቻ መልካም እንደ ማድረግ የሚቆጠር ሳይሆን ሕይወታችንን የሚቀይርና የተስፋ መዝሙር እንድንዘምር ይረዳናል። ሕዝቦቹን ለመገናኘት ከሚሄደው ከኢየሱስ ጋር እንቀናጅ። ወደፊት እንሄድ። ወደፊት ስንሄድ በማግረምረም ወይም ደግሞ የአባቶቻቸውን ሕልም ሳይከተሉ ቀርተው በመጨነቅ ላይ እንዳሉ ሰዎች ሳይሆን፣ ነገር ግን በግልጸትና በውዳሴ መዝሙር ሊሆን ይገባል። በፍርሃት ሳይሆን፣ ነገር ግን በትዕግሥትና በመንፈስ ቅዱስ የሕልማችን ባለቤት በሆነው በጌታችን በኢየሱስ ክርስቶስ በመተማመን ወደፊት ልንጓዝ ያስፈልጋል። አድማጮቻችን፣ ቀደም ሲል ስትከታተሉት የቆያችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ 21ኛው ዓለም አቀፍ የመናንያን ቀን በተከበረበት ወቅት ባሳረጉት ቅዳሴ ላይ ያሰሙትን ስብከት ነበር። ቅዱስነታቸው በስብከታቸው ማገባደጃ ላይ ወንድና ሴት መናንያን ከኢየሱስ ጋር ራሳቸውን በሕዝቡ መካከል ለማኖር ነው የተጠሩት ማለታቸውም ተዘግቧል።
የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በማዳጋስካር የጀመሩት ጉብኝት አጠቃለው በተመሳሳይ ኮንጎ ብራዛቪልን ለመጎብኘት ርዕሰ ከተማ ብራዛቪል መግባታቸው የቫቲካን የዜና ምንጭ አስታውቋል። ብፁዕ ካርዲናሉ ብራዛቪል አውሮፕላን ማረፊያ ሲደርሱ የሀገሪቱ ጠቅላይ ሚኒስትር ክለመንት ሙምባ አቀባበል አድርገውላቸዋል ሲል የዜና ምንጩ አክለዋል። የብፁዕ ካርዲናል ፔትሮ ፓሮሊን ኮንጎ ብራዛቪል ጉብኝት ዋና ዓላማ በቅድስት መንበርና በኮንጎ ብራዛቪል መካከል የዲፕሎማሲ ግንኙነት የተጀመረበት 40ኛው ዓመት ለመዘከርና የጋራ ስምምነት ለመፈራረም እንደሆነ የቫቲካን የዜና ተቋም አመልክተዋል። በዚሁ የቫቲካን የዜና ተቋም ዘገባ መሠረት ብፁዕ ካርዲናል ፔትሮ ፓሮሊን በኮንጎ ብራዛቪል ቆይታቸው ብራዛቪል ውስጥ በሚገኘው የቅድስት ሐና ካቴድራል የሀገሪቱ ልደ ክህነትና ምእመናን መራሄ መንግሥት ፕሬዚደንት ዴኒስ ሳሶ ንጎዌሶ በሚገኙበት ሥርዓተ ቅዳሴ ይመራሉ። ብፁዕ ካርዲናሉ ከኮንጎ ብራዛቪል በፊት በቅድስት መንበርና ማዳጋስካር መካከል የዲፕሎማሲ ግንኙነት የተጀመረበት 50ኛው ዓመት ምክንያት በማድረግ ሀገሪቱን መጎብኘታቸውና ከሀገሪቱ ብፁዓን ጳጳሳት ጋር መገናኘታቸው ይታወሳል።
በላቲን ሥርዓት ባሕረ ሐሳብ መሠረት ካቶሊካዊት ቤተ ክርስቲያን እንደ አውሮፓውያን አቆጣጠር የካቲት 2 ቀን 2017 ዓ.ም ማርያምና ዮሴፍ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ያቀረቡበት ዕለት አክብራ ስትውል ከዚህ አብይ በዓል ጋር በማያያዝም እንደወትረው ቅድስት ቤተ ክርስቲያን ዓለም አቀፍ የውፉይ ሕይወት ቀን አስባ ውላለች። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮም ይህንን አብይ በዓል ምክንያት በማድረግ በዚያኑ ዕለት በቅዱስ ጴጥሮስ ባዚሊካ በሮማ ሰዓት አቆጣጠር ከሰዓት በኋላ ልክ 5 ሰዓት ተኩል ገዳማውያን መነኮስና መነኮሳት በጠቅላላ ከተለያዩ ማኅበራት የተወጣጡ የውፉይ ሕይወት ማኅበር አባላት በተገኙበት ምሥዋዕተ ቅዳሴ ማሳረጋቸው የቫቲካን ሬዲዮ ልዑክ ጋዜጠኛ ሰርጆ ቼንቶፋንቲ አስታወቁ። ቅዳሴው ከማረጉ ቀደም በማድረግም የውፉይ ሕይወት ምልክት የሆነውን የሻማ ብርሃን በመያዝ የውፉይ ሕይወት አባላት መንፈሳዊ ዕውደት ማከናወናቸው የገለጹት የቫቲካን ሬዲዮ ልዑክ ጋዜጠኛ ቼንቶፋንቲ አያይዘው በዚያኑ ዕለት ቅዱስ አባታችን ትዊተር በተሰየመው ማኅበራዊ ድረገጽ በኩል ባለው አድራሻቸው አማካኝነትም የመንኩስና ሕይወት የእግዚአብሔር አብይ ጸጋ ነው፣ እግዚአብሔር ለቤተ ክርስቲያን እንዲሁም ለሕዝበ እግዚአብሔር የሰጠው ጸጋ ነው የሚል የመንኩስና ሕይወት ከእግዚአብሔር የሚለገስ ጸጋ መሆኑን የሚያስገነዝብ መልእክት ማስተላለፋቸው አስታውቀዋል። ቅዱስነታቸው ወንጌላውያን ምዕዳኖች በመቀበል ሕይወታቸው በለጋስነት የመናኝ ሕይወት በመምረጥ ለእግዚአብሔር ስለሰጡት እንዲጸለይና በዚህ በአሁኑ ወቅት የጥሪ ቀውስ በሚታይበት ሰዓት የጥሪ ቀውስ ብቻ ሳይሆን በውፉይ ሕይወት አማካኝነት ሕይወታቸውን ለእግዚአብሔር እየሰጡ ካህናት፣ ደናግል፣ ወንድሞች፣ ገዳማውያን ውስጥ የውፉይ ሕይወት ለቀው በሚወጡት ጭምር የሚታይ የጥሪ ቀውስ እንዳለም ገልጠው ስለ መናንያን ሕይወት ሁሉም እንዲጸልይ አደራ ማለታቸው ይጠቁማሉ። በዚህ አጋጣሚም ገዳማውያን ያልሆኑት ማኅበረሰብ ውፍያን የመናንያን ውፍያን ማኅበራትና የመናንያን ሐዋርያዊ አገልግሎት ማኅበራት ተንከባካቢ ቅዱስ ማኅበር ኢየንተ ብፁዕ ካርዲናል ዥዋው ብራዝ ደ አቪዝ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ቅዱስ አባታችን በዚህ ጌታችን ኢየሱስ በማርያምና በዮሴፍ ወደ ቤተ መቅደስ የቀረበበት በዓል በሚውልበት ቀን ምክንያትና ከዚሁ ጋር በማያያዝም ቤተ ክርስቲያን የምታከብረው ዓለም አቀፍ የመናንያን ቀን ምክንያት ማርያም እና ዮሴፍ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ያቀረቡበት ዕለት ማርያም ልጇን ሕፃኑን ኢየሱስ ታቅፋ ወደ ቤተ መቅደስ ስታቀርበው ኢየሱስ እርሷን ወደ ቤተ መቅደስ አቅፎ እንዳቀረባት የሚገልጽ ከመሆኑም ባሻገር የእግዚአብሔር ፍቃድ ማርያምና ዮሴፍ ኢየሱስን ወደ ቤተ መቅደስ ያቀርቡት ዘንድ እንደመረራቸው የሚያረጋግጥ ነው። በእድሜ የገፋው ስምዖንና ሐናም በደስታ ቅድስት ቤተሰብን በመቀበል ስምዖን ኢየሱስን በእቅፉ ያኖራል። በሌላው አገላለጥም ኢየሱስ ስምዖንን አዛውንቱን በእቅፉ እንዳኖረው የሚገልጥ ሁነት ነው። ከጌታ ጋር መገናኘት የግንኙነት ምስጢር መሆኑ በስፋት አብራርተዋል። ኢየሱስ ራሱን ዝቅ በማድረግ ሰው ሆኖ ሕፃን ሆኖ ነው የመጣው። የእግዚአብሔር ልጅ ራሱን ዝቅ አድርጎ መጣ ከሰው ልጅ ጋር ለመገናኘት። የሰው ልጅ በተራውም ስለ ፍቅር ከሌላው ከወንድምና እህት ጋር ለመገናኘት ራሱን ዝቅ አድርጎ መምጣት ይኖርበታል። ውፉይ ሕይወት መናንያን ሁሉ እግዚአብሔር የጠራቸውን ይህንን የሚመሰክሩ ናቸው። እግዚአብሔር የጠራቸው በፍቅር ወደ ቤተ መቅደስ የሚቀርቡ ናቸው። ይህ ደግሞ ገዛ ራሳቸውን ቁርባን ያደርጋሉ፣ ማለትም ራሳቸውን ለየት በማድረግ ለአንተ ለእግዚአብሔር ብቻ ይሁን ብለው ውፍያን ይሆናሉ። ይህንን ለእርሱ ገዛ ራሳቸውን ቁርባን አድርገው የሚያቀርቡበት ሂደትም ፍቅር ሲሆን፣ ፍቅር ለእግዚአብሔር፣ ፍቅር ለወንድምና እህት የሚል ነው። ስለ ፍቅር የሚኖር ሕይወት መሆኑ ቤተ ክርስቲያን የመናንያን ሕይወት ትርጉሙ መጽሐፍ ቅዱሳዊ፣ ቴዎሎጂያዊ፣ የቤተ ክርስቲያን ትውፊትና የአበው ትምህርት መሠረት በማድረግ የምታብራራው ትምህርት ነው በማለት ያካሄዱት ቃለ ምልልስ አጠቃለዋል።
የቅድስት መንበር የውጭ ጉዳይ ዋና ተጠሪ ብፁዕ አቡነ ፓውል ሪቻርድ ጋላገር ጃፓን መጎብኘታቸውና በርዕሰ ከተማ ቶኪዮ የሚገኘው ሶፊያ ካቶሊካዊ ዩኒቨርሲቲ ተገኝተው ንግግር ማድረጋቸው የቫቲካን የዜና ተቋም አስታውቋል። የቶኪዮ ሶፊያ ካቶሊካዊ ዩኒቨርሲቲ በኢየሱሳውያን የሚመራና የሚተዳደር መሆኑ የዜና ተቋሙ አስገንዝበዋል። የቶኪዮ ሶፊያ ዩኒቨርሲቲ ዓለም አቀፋዊ ህንጸተ ሰው የሰዎች ህይወትና ሰላም ትኩረት ሰጥቶ ትምህርት የሚሰጥ ዩኒቨርሲቲ እንደሆነ ዜናው አክሎ አመልክቷል። የቅድስቲቱ መንበር የውጭ ጉዳይ ዋና ኃላፊ ብፁዕ አቡነ ፓውል ሪቻርድ ጋላገር በሶፊያ ዩኒቨርሲቲ ንግግር ሲያደርጉ እንዳመለከቱት ፍትህ የሰላም መሠረት ነው። ፍትህ ከሌለ ግን ሰላም ይጠፋል። የሰላም ባህልና ሰላም የተሳሰሩ መሆናቸው ጠቅሰው አብዛኛው ጊዜ የአመፅ የሁከትና ጦርነት ጠንቅ ፍትህ አልባነት መሆኑ ብፁዕ አቡነ ፓውል ሪቻርድ ጋላገር ማሳሰባቸው ተያይዞ ተገልጠዋል። የሰላም ባህል ጦርነት እንደማይፈቅድ ያመለከቱት ብፁዕነታቸው ለሰላም የቆሙና ለሰላም የሚሰሩ ብፁዓን ናቸው ማለታቸው ተዘግበዋል። ንግግራቸው በማያያዝ ለሚያጋጥሙ ተግዳሮች ሁሉ ሳይታክቱ በሰላማዊ ውይይት መቅረፍ የሰላም ባህል መሆኑ ጠቁመው አመፅ፣ ተግባረ ሽበራና ጦርነት የዓለም ሕዝቦች ተማምነውና ተፈቃቅደው አብረው እንዳይኖሩ ያግዳሉ አክለዋል። ማንኛውም ግለሰብ ወይም ቡድን ሁሉ የሚቻለውና ፍቃድ ያለው ይመስል የሌሎች ሰብአዊ ክብርና መብት መጣስ አይገባውም። ሰብአዊ መብቶችና ክብሮች ዘወትር መታደግ እንዳለባቸው የቅድስት መንበር የውጭ ጉዳይ ዋና ኃላፊ ብፁዕ አቡነ ፓውል ሪቻርድ ጋላገር መሳሰባቸው ተገልጠዋል። የቫቲካን የዜና ምንጭ እንዳመለከተው ብፁዕነታቸው ዛሬ አምሻቸው ቫቲካን እንዲገቡ ይጠበቃሉ።
የርፓና ቆጣጥር ተሐሳስ 28 ቀን 2016 ዓመተ ምህረት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ለረጅም ዓመታት የዚያ የዓለማውያን ጉዳይ ተንከባካቢ በሚል ስያሜ ይጠራ የነበረው ጳጳሳው ምክር ቤት ሊቀመንበር በመሆን ያገለገሉት 71 ዓመት ዕድሜ ያላቸው ብፁዕ ካርዲናል ስታኒስላው ሪልኮ የቅድስተ ማርያም አብይ ባዚሊካ ሊቀ ካህን እንዲሆኑ መሾማቸው የሚታወስ ሲሆን ይኸው ብፁዕ ካርዲናል ሪልኮ የተሰጣቸው አዲስ ሐዋርያዊ ኃላፊነት ቅድስት ቤተ ክርስቲያን ማርያምና ዮሴፍ ኢየሱስን ወደ ቤተ መቅደስ ያቀረቡበት ቀን እንደ አውሮፓውያን አቆጣጠር የካቲት 2 ቀን 2017 ዓ.ም ባከበረችበት ዕለት በባዚሊካው ባሳረጉት መሥዋዕተ ቅዳሴ በይፋ ጀምረዋል። መሥዋዕተ ቅዳሴ አሳርገው እንዳበቁም ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ቀደም በማድረግ ለዚህ አዲስ ሐዋርያዊ ኃላፊነት ለሸሟቸው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮን አመስግነው በምዕራብ ዓለም የመጀመሪያ ለቅድስት ማርያም እየተወከፈው የዚህ ሮማ የሚገኘው አብይ ቅድስት ማርያም ባዚሊካ ተብሎ ለተሰየመው ጥንታዊው እንደ አውሮፓውያን አቆጣጠር በ4 131 ዓመተ ምህረት በኤፌሶን ጉባኤ የማርያም መለኮታዊ እናትነት የሚል የማይሻር ውሳኔ ጠመቀ አንቀጸ ትምህርት አዋጅ ከሰጠበት ልክ ከአንድ ዓመት በኋላ እንደ አውሮፓውያን አቆጣጠር በ432 ዓመተ ምህረት የተገነባና እያለም በተለያዩ ዓመታት እየታደሰና እየተሻሻለ ይኸው አሁን ያለበት ቅርጽ ይዞ ይገኛል። በባዚሊካውም የሮማ ሕዝብ ድህነት በሚል ስያሜ የሚታወቀው የቅድስት ድንግል ማርያም ቅዱስ ምስል ያለበት መሆኑ አስታውሰው ቅዱስ አባታችን የቅዱስ ጴጥሮስ ተከታይ ሆነው ከተሾሙ በኋላ ወደ ባዚሊካው በመሄድ ጸሎት አሳርገዋል። ከዚያም ወደ ተለያዩ ሀገሮች ማለትም በሀገር ውስጥና በጠቅላላ ዓለም አቀፋዊና ብሔራዊ ሐዋርያዊ ጉዞ ከመነሳታቸው በፊትና መልስም በኋላ ወደ ባዚሊካው በመሄድ ጸሎት ያሳርጋሉ። የቅዱስ ጴጥሮስ ተከታይ ሆነው ከተመረጡ በኋላ ባዚሊካውን ለ40 ጊዜያት እንደጎበኙትም ገልጠዋል። ብፁዕ ካርዲናል ሪልኮ የፖላንድ ተወላጅ መሆናቸው ገልጠው በአገራቸው ያ በቅድስተ ማርያም ታላቅ ባዚሊካ የማርያም ቅዱስ ምስል እንዳለና 37 በአርስተ ሊቃነ ጳጳሳት ዘውደ ቅዱስ ጴጥሮስ ተከታይነት መልከት እየተኖረባቸው በጠቅላላ 350 የቅዱስ ምስል ቅጆች እንዳሉና በስሙም የሚጠሩም ከ30 በላይ የሚገመቱ አብያተ ክርስቲያን እንዳሉ አስታውሰው የፖላንድ ህዝብ ለማርያም ያለው አክብሮት የሚገልጥበትና በርሷ ማላጅነትም የሚጸልይበት ቅዱስ ምስል ነው። ስለዚህ የዚህ አብይ ቅድስተ ማርያም ባዚሊካ ሊቀ ካህን ሆነው በመሾማቸው በእውነቱ ከአገራቸው ከሳቸው ታሪክ ጋር ጭምር የሚያገናኛቸው በመሆኑ ቅዱስ አባታችንን አመሰግናለሁ ብለዋል።
የምትከታተሉት የቫቲካን ራዲዮ የአማርኛ ቋንቋ አገልግሎት ነው። ክቡራትና ክቡራን አድማጮች፣ በኮንጎ ሪፐብሊክ የአንድነት ለዲሞክራሲና ማህበራዊ እድገት መስራችና መሪ ኢቲየን ቺስከዲ በ84 ዓመታቸው ከዚህ ዓለም በሞት መለየታቸው ታውቋል። ከዚህ ዓለም በሞት የተለዩት የተቃዋሚው ፓርቲ መሪ ኢቲየን ቺስከዲ በኮንጎ ዲሞክራሲያዊ ስርዓት ይሰፍን ዘንድ ለብዙ ዓመታት የለፉና የደከሙ አንጋፋ ፖለቲከኛ መሆናቸው ይታወሳል። በሀገሪቱ ካቶሊካውያን ጳጳሳት ሽምግልና ፕሬዚደንት ጆሴፍ ካቢላ ከስልጣን እንዲወርዱ በቅርቡ የተደረሰበት ስምምነት ሞት ባይቀድማቸው ኖሮ ኢቲየን ቺስከዲ ግዙፍ ሚና መጫወታቸው ይታወቃል። በቀድሞ የሀገሪቱ አምባገነን መቡቱ ሴሴ ሴኮ የስልጣን ዘመን የፍትህ ሚኒስትርና ጠቅላይ ሚኒስትር ሆነው ማገልገላቸው አይዘነጋም። ሟቹ ፖለቲከኛ ኢቲየን ቺስከዲ እንደ ጎርጎሪዮስ አቆጣጠር በ1982 የመጀመሪያውን ተቃዋሚ ፓርቲ የመሠረቱ መሆናቸው አይዘነጋም። እንደሚታወሰው ወርሃ ህዳር 2011 ይህም እንደ ጎርጎሪዮስ አቆጣጠር በተካሄደው ምርጫ አሸናፊ ነኝ ብለው ቃለ መሐላ ከፈጸሙ በኋላ ከተቃዋሚዎች ፓርቲዎች በስተቀር ድጋፍ ስላላገኙ ጆሴፍ ካቢላ አሸንፈዋል መባሉም እንዲሁ የሚታወስ ነው። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ በቃላት ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። يتبارك يسوس كريستوس لوديتور يسوس كريست لنا قل ماس كريزين ساوكنا قلتون دمي براشا ما مبرات فليل